የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለተ ሐሙስ ነሐሴ 14 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመርን። በዛሬው ምሽት ከያዝንላችሁ ፕሮግራሞች መሃል በትግራይ የአመራር ለውጥ ለማምጣት እንቅስቃሴ እያደረገ የሚገኘውን ፈንቅል ትግራይ አነጋግረናል።
እነዛ ጥያቄዎች ለመመለስ ደግሞ በሰላማዊ መንገድ የሚደረገው ትግል ውጤታማ ስላልሆነ ልክ ከኢትዮጵያ እንደተባረረው እንደተወገደው አይነት እንቅስቃሴ ለትግራይ ያስፈልጋል ብለን ፈንቅልን መሰርተናል ማለት ነው።
እነቱን ልንገር፣ የትግራይን ክልል እድሜ ልካቸውን አይወስድም። እድሜ ልካቸውን ወይም ስደተኞች ሆኖ እዛው ይኖራሉ ወይም ደግሞ ታንቀው ነገር የህግ የበላይነት ላያቸው ላይ ይረጋገጣል።
የፈንቅል ትግራይ እንቅስቃሴ ሊቀመንበር አቶ የማነ ንጉስና የህወሓት ማዕከላዊ ኮሚቴ አባልን አቶ አማኑኤል አሰፋን የሰማችሁት። ሙሉ ዘገባው በአብይ ርዕሳችን ይቀርባል።
ማንነቱ ወይም ባህሉ የሚገለጸው ደግሞ በቋንቋ ነው። ቋንቋ ካላደገ ባህል ማደግ አይችልም። ባህል ካላደገም ደግሞ ቋንቋ ማደግ አይችልም።
የሲዳማ ባህልና ቱሪዝም ኃላፊ የሆኑትን አቶ አገኘው ጃጎን ነው የሰማችኋቸው። በሐዋሳ እየተከበረ ያለውን የሲዳማ ህዝብ የባህልና ቋንቋ ፌስቲቫል ዙሪያ አናግረናቸዋል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል።
በዓለም ዙሪያ በኮሮና ቫይረስ ምክንያት በታመሙ ሰዎችና እንክብካቤ በሚያደርጉላቸው የጤና ሰራተኞች ላይ በስፋት የጥቃት አድራጎት እየተፈጸመ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ አስገነዘበ። ኮሚቴው ትናንት ባወጣው መግለጫ ወረርሽኙ በዓለም ዙሪያ መዛመት በጀመረበት በየካቲትና ባለፈው ሐምሌ ወር መካከል በነበረ ጊዜ በ40 ሀገሮች በቫይረሱ ምክንያት በታመሙ ሰዎችና በሕክምና ረዳቶቻቸው ላይ የደረሱ 611 ጥቃቶችን መዝግበናል። ተጨባጩ ቁጥር ግን ከዚህ እጅግ እንደሚበልጥ እናምናለን ብለዋል። ድብደባ፣ ስድብ፣ የጥቃት ዛቻን ጨምሮ አብዛኛው ድርጊት የተመዘገበው በአፍጋኒስታን፣ ኮሎምቢያና ፊሊፒንስ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ ገልጸዋል። በዩናይትድ ስቴትስ በመጪው ፕሬዚዳንታዊ ምርጫ የዲሞክራቲክ ፓርቲው እጩ ጆ ባይደን በምክትል ፕሬዚደንትነት አብረዋቸው እንዲወዳደሩ የመረጧቸው ሴናተር ካሜላ ሃሪስ ትናንት ረቡዕ እጩነታቸውን በይፋ ተቀብለዋል። ትናንት ማታ በተካሄደው በዲሞክራቲክ ፓርቲው ብሔራዊ ጉባኤ ሶስተኛ ቀን ባደረጉት ንግግር እንደምትችል የምናውቃትን ያችን አሜሪካ እውን ለማድረግ እንታገል ሲሉ ጥሪ አሰምተዋል። የ55 ዓመቷ የካሊፎርኒያ የቀድሞ አቃቤ ሕግ ካምላ ሃሪስ በዩናይትድ ስቴትስ በዋናዎቹ ፓርቲዎች በፕሬዚዳንታዊ ፉክክር ፓርቲያቸውን ወክለው በመቅረብ አራተኛ ሴት ሲሆኑ የመጀመሪያዋ ጥቁር አሜሪካዊትና የደቡብ እስያ ቤተሰብ የተወለዱ ናቸው። ካምላ ሃሪስ በንግግራቸው ፕሬዚደንት ዶናልድ ትራምፕን የኮቪድ-19 ወረርሽኝና የኢኮኖሚው አመራር ውድቀታቸው ሕዝቡን በሕይወቱና በኑሮው ከባድ ዋጋ አስከፍሎታል በማለት የሰላ ነቀፌታ አቀርበውባቸዋል። ደቡብ ሶማሊያ ባይዶዋ ከተማ ውስጥ የ11 ዓመት ወንድ ልጅ መድፈራቸውን ያመኑ ሁለት ወታደሮች ተረሸኑ። የ29ና የ23 ዓመት ዕድሜ ያላቸው ወታደሮቹ ድርጊቱን መፈጸማቸው በማስረጃ ተረጋግጧል፣ ራሳቸውም አምነዋል ሲሉ ባለሥልጣናቱ ገልጸዋል። የወሲባዊ ጥቃት አድራጎት በሀገሪቱ እየተባባሰ መሆኑ ሲዘገብ ቆይተዋል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። የትግራይ ህዝብ ያቀረባቸው ጥያቄዎች በሰላማዊ መንገድ እንዲመለሱ የተደረገው ጥረት ውጤታማ ባለመሆኑ በክልሉ የሚገኘውን የህወሓት አመራር በተለያዩ የትግል ስልቶች ለመለወጥ ያለመ የወጣቶች እንቅስቃሴ ጥረት እያደረገ መሆኑን ለአሜሪካ ድምፅ አስታወቀ። ፈንቅል ትግራይ የተባለው እንቅስቃሴ ሊቀመንበር አቶ የማነ ንጉስ ከጣቢያችን ጋር ባደረጉት ቆይታ የትግራይ ህዝብ ትግል በህወሓት ጥቂት የቡድን ስብስብ ተጠልፏል ሲል ወቅሰዋል። የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ በበኩላቸው ፈንቅል ትግራይ በሚል የሚንቀሳቀሰው ቡድን በፌደራል መንግስት ድጋፍ የተቋቋመ የክልሉን ሰላም ለማደፍረስ ያለመ ቡድን ነው ሲሉ ምላሽ ሰጥተዋል። የዚህ ቡድን አባላት የትግራይን ክልል መቼም እንደማይይዙ ታይዘውም የህግ የበላይነት ሊረጋገጥባቸው እንደሚችል አስጠንቅቀዋል። ሁለቱንም ያነጋገራቸው ሀብታሙ ስዩም ነው። በመጀመሪያ ከፈንቅል ትግራይ ሊቀመንበር አቶ የማነ ንጉስ ጋር ያደረገው አጭር ቆይታ ይቀርባል።
አመሰግናለሁ። ምር የማነ ንጉስ እባላለሁ። የፈንቅል ትግራይ ወጣቶች እንቅስቃሴ ሊቀመንበር ነው።
በመጀመሪያ ፈንቅል የተባለው የወጣቶች እንቅስቃሴን እነማን መሰረቱት? እንዲመሰረትስ መነሻ የሆነው ምክንያት ምንድን ነው የሚለውን እስቲ አብራሩልን።
እንግዲህ ፈንቅል የተመሰረተው ከሁለትና ሶስት ዓመታት በፊት በማረሚያ ቤት በነበር ጓደኞች ማለትም ህወሓት በሰላማዊ መንገድ ስንታገል ወደ ማረሚያ ቤት የወረወረን ጓደኞች 2007-2008 ዓ.ም እስር ቤት ላይ ሆነን ኢትዮጵያ ላይ የነበሩ የወጣቶች አደረጃጀት እንደ ፋኖና ቄሮ ስንባል ትግራይ አይነት እንቅስቃሴ ያስፈልጋል ብለ እሳቤ ፈንቅል ብለን ተነስተናል ማለት ነው። ኋላ ላይ ግን በየፊናችን ሄድ ግጭወጣወጣ እዚህ ሀገር ቤት የቀረረው መቀረ መጨረሻ ላይ ከስምንት ወራት በፊት በማህበራዊ ሚዲያ በማሰባሰብ ፈንቅል የተሰኘው የወጣቶች እንቅስቃሴ መስርተናል ማለት ነው። እንግዲህ ለመመሰረቱ ዋና ምክንያት የሆነው በትግራይ ውስጥ ያለው የህወሓት አፈናዊ አገዛዝ ነው። እንደምታውቀው የትግራይ ህዝብ ለዲሞክራሲ፣ ለፍትህ፣ ለነጻነት ብሎ 60,000 ልጆችን ገብረዋል። 120,000 ልጆችን ደግሞ አካል ጉዳተኛ አድርገዋል። ይሁን እንጂ በ30 ዓመታት የህወሓት አገዛዝ ውስጥ የትግራይ ህዝብ ትግል በጥቂት የቡድን ስብስብ ተጠልፏል። የትግራይ ህዝብ ዲሞክራሲ አላገኘም። የትግራይ ህዝብ ብዙ ጥያቄዎች አሉ። እነዚህ ጥያቄዎች ስላልተመለሱ እነዚያ ጥያቄዎች ለመመለስ ደግሞ በሰላማዊ መንገድ የሚደረገው ትግል ውጤታማ ስላልሆነ ልክ ከኢትዮጵያ እንደተባረረው እንደተወገደው አይነት እንቅስቃሴ ለትግራይ ያስፈልጋል ብለን ፈንቅልን መስርተናል ማለት ነው።
እንቅስቃሴው በትግራይ ክልል ውስጥ የሚፈለገው ለውጥ እውን ለማድረግ በዋነኝነት የሚጠቀምባቸው የትግል ስልቶች ምን አይነት ናቸው?
እንግዲህ እኛ የትግል ስልት የምንጠቀመው እንግዲህ ሰላማዊ ትግል ሆነ የፒሲቡል ቫዮለንስ የሚባል አይነት ህዝባዊ እምቢተኝነት ማነሳሳት፣ የስራ አድማ ማድረግ፣ የህወሓት የታችኛው መዋቅር ከከፍተኛው የህወሓት አመራር ላይ ግንኙነት በመበጣጠስ ከህወሓት ትዕዛዝ እንዲያፈነግጥ በማድረግ በአጠቃላይ ግን በወጣቶች የተደራጀ ኃይል ህዝባዊ እምቢተኝነትን በመፍጠር በህወሓት ላይ ጫና በመፍጠር መንገድን በመዝጋት የስራ አድማ በማድረግ ህወሓትን ይወገዳል ብለን ነው እንደ ስልት የያዝነው። በዚህም በትግራይ ተመክሮ የማያውቅ ውጤታማ ስራዎችን ሰርተናል። ከተመሰረተ ለምሳሌ ሽሬማ ሐንሳ ላይ ለ9 ቀን ያክል መንገድ አዘግተናል። ወቆራዊት ወልቃይት ላይ በቅርቡ ደግሞ ወጅራት። ስለዚህ እነዚህ አይነት ትግል አካሄዶች በጣም ውጤታማ የሆኑ ብለን ስላሰብና በኢትዮጵያ ውጤታማ ሆነው 27 ዓመታትን ሲገዛ የነበረ ህወሓት ከ4 ኪሎ አሽቀንጥሮ የጣለ አይነት የትግል አካሄድ ስለሆነ በዚህ በኩል ነው ውጤታማ የሚሆን ብለን እያካሄድ እንገኛለን ማለት ነው።
ዋነኛ እንቅስቃሴያችሁ ማህበራዊ መገናኛዎች ላይ ብቻ መሆኑን የተመለከቱ የፈንቅልን እንቅስቃሴ ውጤታማነት ይጠራጠራሉ። እርስዎ የሚሉትን ለውጥ ለማምጣት የሚያስችል የህዝብ ድጋፍ በክልል ውስጥ አለን ብላችሁ ታስባላችሁ ወይ? ቀደም ብሎ የተደረጉ እንቅስቃሴዎችንስ በእርግጥ የእናንተው እንቅስቃሴ ነበረ ወይ ያስተባበራቸው?
እሺ፣ አመሰግናለሁ። እንግዲህ እንደዛ የሚሉ በማህበራዊ ሚዲያ ብቻ ናቸው የሚሉት። እነማን መሆናቸው ይታወቃሉ። ህወሓትና የህወሓት ዲጂታል ወያኔ ተብሎ በሚጠራ በፌስቡክ ላይ ነው። እንግዲህ እኛ በማህበራዊ ሚዲያ ብቻ ከሆነ ለምን ህወሓት ተጨነቀ? ጠዋትና ማታ እኮ አሁን ህወሓት የሚያወራው ስለ ፈንቅል ነው። ጠዋትና ማታ በሳምንት 2 ጊዜ የሚያወጣው መግለጫ ስለ ፈንቅል ነው። ስለዚህ እኛ በህዝብ ገብተን መሬት ላይ ወርደን እየሰራን መሆኑን አንዱ ማሳያ ህወሓት ምን ያክል እንደሚፈራና ደጋግሞ ስለ ፈንቅል ማውራት ነው። ይህ ብቻ ሳይሆን አሁን በትግራይ ውስጥ 2 እና 3 ነው የተገኙ ወጣቶች ፈንቅል ናቸው ተብሎ ማፈርና ማሰን ተጀምሯል። ስለዚህ የሚያሳየው ምንድን ነው? ፈንቅል ምን ያክል ከህዝቡ ተቀባይነት እንዳለውና በእርግጠኝነትም ከማህበራዊ ሚዲያ ወጥተው በተግባር ላይ እየታገለ መሆኑን አንዱን ማሳያ ነው የሚል ሀሳብ ነው ያለን።
አቶ የማነህ፣ የትግራይ ብሔራዊ ክልል መንግስት የፌዴራሉ አስተዳደር በክልሌ ውስጥ ሰላም እንዳይኖር እየሰራ ነው ሲል ይወቅሳል። የህወሓት ደጋፊ የሆኑ አንዳንድ ጦማሪያን ደግሞ ፈንቅልም በፌዴራል መንግስቱ ድጋፍ የሚደረግለት ጸረ ሰላም ቡድን ነው ሲሉ ይወቅሳሉ። በዚህ ላይ ምን አስተያየት አለዎት?
እንግዲህ የህወሓት የነበረ ልክፍት ወይም ደግሞ ሱስ ምንድን ነው? ህወሓትን የተቃወመ ማንኛውም ኃይል ሰላም ኃይል ነው አሸባሪ ነው ብሎ ታርጋ በመለጠፍ ይታወቃል። በ27 ዓመታት ታሪክ ያሳያል። ዛሬ ኢትዮጵያ ላይ ገብተው በሰላማዊ መንገድ እየታገሉ ያሉ አንዳንድ የፖለቲካ ድርጅቶች እንኳን ብናይ በፓርላማ ሳይቀር አሸባሪ ናቸው ጸረ ሰላም ኃይል ናቸው ብሎ በፓርላማ ያስወሰናቸው ድርጅቶች ናቸው። ስለዚህኛም በሻቢያ ይደገፋሉ፣ በግብጽ ይደገፋሉ፣ በፌደራል መንግስት ይደገፋሉ የሚል ወሬዎች ይነዛል። ይህ ብቻ ሳይሆን 450 ሚሊዮን ብር ከፌደራል መንግስት ተቀብለው ትግራይን ለማበጣበጥ የሚሰራ ብሎ እስከ ድምጽ ወያነ ትግራይ ቴሌቪዥን እንዲሁም ቲኤምኤች የሚባል ሚዲያ በቅርቡ ዘግበውታል። ግን እኛ ከማንም ጋር ግንኙነት የለንም። እኛ የምናገኘው ሁሉም ድጋፍ የሚደረግልን ከኢትዮጵያውያን ህዝብ ነው። ለምን ኢትዮጵያውያን የጋራ ጠላታቸው አንድ እንደሆነ ያውቃሉ። እኛም እያስረዳን ነው። ይህ የኢትዮጵያ ጠላት ኢትዮጵያ አንድ እንዳትሆን ከኢትዮጵያ የታሪክ ጠላቶች ጋር አብሮ የሚሰራ ድርጅት ህወሓት መሆኑ ስለሚታወቅ አሁን ያለው ብቸኛ አማራጭ መንግስትን መደገፍ ስለሆነ ኢትዮጵያውያን እየደገፉን ነው። የትግራይ ህዝብ እየደገፈ ነው። እኛ ፌደራል መንግስት የሚደግፈን የለን። ከፌደራል መንግስት ምንም አይነት ግንኙነት የለን። ያው እንግዲህ ማንኛውም የፖለቲካ ኦር እንቅስቃሴ በሀገር ውስጥ ሲንቀሳቀስ የዜጎች የመጠበቅ ግዴታ የመንግስት ነው። እንደ ፈንቅል አስተባባሪ፣ እንደ ፈንቅል ሊቀመንበር መንግስት የኔ ደህንነት እንዲጠበቅ ግዴታ አለበት። ለምን ዜጋ ነኝ። ከዚህ በዘለለ ውጭ ግን በፋይናንስ ይደጎማሉ፣ እንደዚህ ይታገዛሉ የሚባል ያው የቆየ የህወሓት ስም ማጥፋት ካልሆነ በስተቀር እኛ ከፌዴራል መንግስት ምንም አይነት ግንኙነት የለንም የሚል ሀሳብ ነው ያለኝ።
በተለያዩ ክልሎች የተለያዩ የወጣት እንቅስቃሴዎች ተፈጥረው ለውጥ ሲያመጡ ተመልክተናል። በዚያው ልክ ደግሞ እነዚህ እንቅስቃሴዎች የተደራጀ አመራር በማጣታቸው የጉዳትና የግጭት መንስኤም ሲሆኑ ታይቷል። ፈንቅል ተመሳሳይ እጣ እንዳይደርሰው ምን አይነት ጥንቃቄ ታደርጋላችሁ?
እንግዲህ ለውጥ ሲመጣ ለለውጡ አስተማማኝ እስኪሆን ድረስ የተለያዩ ችግሮች እንደሚደርሱ አሁንም እያየን እንገኛለን። ለምሳሌ ለውጥ እንኳ ቢመጣ በኢትዮጵያ ውስጥ የተለያዩ ሰው አብቀውሶች ተፈጥረዋል። የተለያዩ ሰዎች ከቦታ ወደ ቦታ ከመኖሪያቸው ተፈናቅለዋል፣ ተገድለዋል። ግን እኔ ግን በዚህ ጉዳይ ላይ አንጻራዊ ነው ማለት ነው የምለው። ስለዚህ ምንም እንኳ ችግር ቢኖረውም ከህወሓት አገዛዝ ግን ይሻላል። ስለዚህ እኛም እንደዚህ አይነት ችግር እንኳ ቢገጥመንም ከህወሓት ግን አይብስም። ምክንያቱ ከህወሓት በላይ ዲክታተር የለም፣ ከህወሓት በላይ ገዳይ የለም፣ ከህወሓት በላይ ጨብጫፍ የለም። ስለዚህ ህወሓት ከተወገደ የተወሰነበት ችግር ቢመጣ ግን ደግሞ ከህወሓት አገዛዝ አይብስም። ግን አይብስም ብለን ዝም አንልም። ከነበሩ ለውጦች በመማር ለውጡ አስተማማኝና ህዝባዊ እንዲሆን ከወዲሁ እየተጠነቀቅን ትምህርት እየወሰድን እንገኛለን።
በትግራይ ብሔራዊ ክልል ውስጥ የተለያየ መልክ ያላቸው ችግሮች እንዳሉ ይነገራል፣ እንሰማለን፣ እናያለን። ከፌዴራሉ መንግስት ጋር ያለው ፍጥጫም እንግዲህ የራሱ አሉታዊ ተጽዕኖ አለው። በክልል ውስጥ የሚገኙ ችግሮች ይቀረፉ ዘንድ መወሰድ ያለባቸው ሀገራዊ እርምጃዎችና ሀገራዊ ስምምነቶች ምንድን ናቸው ብለው ያስባሉ?
እንግዲህ እኛ እንደ ፈንቅል አቋም ህወሓት መወገድ አለበት ብለን ነው የምናምነው። በዚህ ጉዳይ ላይ ህወሓት አሁንም ህዝቡን ወደ ችግር፣ ወደ ጦርነት ለማስገባት ጠዋትና ማታ የጦርነት ነጋሪት እየነገረ የጸጥታ ኃይሉን ሰልፍ እያስያዘ ህገ መንግስትን እየጣሰ ህገ መንግስትን በማይፈቅረው መልኩ የራሱን ምርጫ ቦርድ አቋቁሞ ወደ ምርጫ እየተዘጋጀ መሆኑን እናውቃለን። ስለዚህ በዚህ ጉዳይ ላይ ህገ መንግስት ሲጣስ ህገ መንግስት የማስከበር ግዴታ ያለበት የፌዴራል መንግስት ነው። ስለዚህ በዚህ ጉዳይ ላይ የፌዴራል መንግስት በህወሓት ላይ ጫና በመፍጠር ህገ መንግስታዊ ስርዓቱን በማፍረስ በማን አልበኝነት በንቀት እየወሰዱት ያሉ እርምጃ ለኢትዮጵያም አደጋ ስለሆነ ከወዲሁ እርምጃ ቢወሰድና አስፈላጊው እርምጃ ቢያደርግ ነው ጥሪያችን የምናቀርበው የሚል ሀሳብ ነው ያለው።
አቶ አማኑኤል አሰፋ የትግራይ ክልል ፍትህ ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል ናቸው። ቀደም ብለው በተሰሙት የፈንቅል ትግራይ እንቅስቃሴ ሊቀመንበር አቶ የማነ ንጉስ አስተያየቶች ላይ ምላሽ እንዲሰጡኝ በማሰብ ከመቀሌ በስልክ አግኝቻቸዋለሁ። አቶ አማኑኤል አስቀድመው በተጠቀሰው ስም የሚጠራ እንቅስቃሴ በትግራይ ክልል ውስጥ የለም ይላሉ።
ፈንቅል የሚባል የወጣቶች እንቅስቃሴ በትግራይ ውስጥ የለም። በፈንቅል ስም ፈንቅል ማለት የጀግና ኃይለማርያ ስም ነው፣ የትግል ስም ነው። ስለዚህ ያንን ስም በመጠቀም የፌዴራል መንግስት ስልጣን የተቆጣጠረው ኃይል በትግራይ ክልል ላይ ብጥብጥና አመፅ ለመፍጠር ሲል ስፖንሰር የሚያደርገው በአዲስ አበባ ያሰባሰባቸው አንድ የተወሰኑ ሰዎች ቅሬታ አለባቸው በወንጀል ከዚህ በፊትም በወንጀል ተከሰው የተፈረደባቸው የመሳሰሉ ሰዎችን አጠራቅሞ በትግራይ ብጥብጥና አመፅ ለማንሳት ያሰባስባቸው ናቸው። በጣም በሚገርም መልኩ የፌደራል መንግስት በህገ መንግስቱ መሰረት በአገሪቱ ሰላም እና ደህንነት የህዝቦች ሰላም እና ደህንነት የማስጠበቅ የህግ የበላይነት የማስጠበቅ የዜጎችን መብት የማክበር ግዴታ አለበት። ሆኖም ግን በጣም በሚያሳዝን መልኩ እነዚህ ሰዎች በማሰባሰብ በትግራይ ውስጥ ህጋዊ ባልሆነ መንገድ ብጥብጥ ለመፍጠር ነው። በትግራይ በሰላማዊ መንገድ መንግስትነትን መያዝ አይቻልም። ስለዚህ ህወሓት ሰላማዊ ባልሆነ መንገድ በአመት ነው መውረድ የሚችለው የሚል አላማ ይዘው የሚያንቀሳቅሳቸው በፌዴራል ሚዲያዎች የሚያስተዋውቃቸው አላማቸው ምናምን ግባቸውም እዛ ሚዲያዎች እየወጡ የሚነግሩን መሬት ላይ ስትመጣ ምንም የሚባል ሳይል ናቸው። ግን የተለያዩ ነገሮችን ለመፍታት የሚፈልጉ ኃይሎች ናቸው።
እንቅስቃሴው ሊቀመንበር የሆኑ ሰው አቶ የማነ ንጉስ ይባላሉ። ከራዲዮ ጣቢያችን ጋር በነበረ ቆይታቸው የክልሉ መንግስትን የሚመራው ህወሓትን በሰብአዊ መብት ረገጣና ህገ መንግስታዊ መሰረት የሌለው ምርጫ ለማድረግ በመሰናዳቱም ይከሳሉ። በክልሉ ውስጥ ከፍተኛ የሆነ ቅቡልነት አለን፣ እየተደረጉ ያሉ ህዝባዊ ቅዋሚዎችና መገዳደሮችንም የምናንቀሳቅሰውና የምንመራው እኛ ነን ሲሉ ይደመጣሉ።
በትግራይ የሚደረገውን ምርጫ ህገ መንግስታዊ ነው አይደለም የሚለውን ማለት ለህዝቡ መተው ይሻላል፣ ለህዝቡና ለህግ። ሆኖም ግን እንዳልኩ በትግርኛ የሚናገር በፌደራል መንግስት ስልጣን የያዙ ሰዎች ተላላኪዎች ስለሆኑ እነሱ የፈለጉት የፈለጉትን ማለት ይችላሉ። የአብይ አህመድ መንግስትና አብይ አህመድ ራሱ የሚነግረንን ነገር ነው። እነዚህ ሰዎች ደግሞ በትግርኛ እየነገሩ ነው ያሉት። በአረብ ሀገር የነበሩ ሰዎች የአረብ ሀገር ስራ ሰርተው የሚያገኙት አዲስ አበባ ቁጭ ነው በመናገር በመሳደብ የሌለ ነገር እንዳለ አስመስለው ለመናገር ደሞዝ እየተከፈላቸው የሚሰሩ ሰዎች ሌላ ነገር ሊሉ አይችሉም ማለት ነው። ትግራይ ውስጥ በጣም ተቀባይነት አለን የሚሉት ትግራይ ውስጥ ተቀባይነት ካላቸው አዲስ አበባ ምን ያደርጋል? ትግራይ ላይ ተቀባይነት ያለው ሰው እኮ አዲስ አበባ አይቀመጥም። አዲስ አበባ አይደለም ያለው የትግራይ ህዝብ፣ የትግራይ ህዝብ ያለው ትግራይ ነው። ስለዚህ ትግራይ ውስጥ ሆኖ መታገል ነው ማለት ነው። በዛ ከሆነ ህወሓት ከአዲስ አበባ መጥቶ ነው ትግራይ ውስጥ ሆኖ የትግራይ በረሃ ውስጥ ገብቶ የትግራይ ህዝብ እየተንከባከበው እየቀለበው እያሳደገው ደርግን የጣለው እና የትግራይ ህዝብ ተቀባይነት ካላቸው ወደ ትግራይ ህዝብ ብብት መምጣት አለባቸው እና የትግራይ ህዝብ ምን እንደሚላቸው ምን እንደሚያደርጋቸው ያሉ ማለት ነው። ይሄ ዝም ብሎ ማለት አሁን እኔ እናንተ አጀንዳ ያደረግነውን ጉዳይ በዚህ መልኩ አጀንዳ ለማድረግ ካልሆነ በስተቀር እነዚህ ሰዎች በቡድን ደረጃም የሚያሰራ ምንም ቁመና የላቸው፣ በሚጠሩበት ስም ለመስራት የሚያስችልም አላማ የላቸው። ተላላኪዎች ናቸው፣ ህገ ወጦች ናቸው። የትግራይ ሰላምና ደህንነት የህግ የበላይነትን ለማስተጓጎል የትግራይ ህገ መንግስታዊ ስርዓትን ቻሌንጅ ለማድረግ የተቋቋሙ ተላላኪዎች ናቸው። በዚህ መንገድ ደግሞ እውነቱን ልንገር የትግራይን ክልል እድሜ ልካቸውን አያዩትም ማለት ነው። እድሜ ልካቸውን ወይም ስደተኞች ሆኖ እዛው ይኖራሉ ወይም ደግሞ ታንቀው ነገር የህግ የበላይነት ላያቸው ላይ ይረጋገጣል።
የትግራይ ክልል ፍትህ ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋንና የፈንቅል ትግራይ ወጣቶች እንቅስቃሴ ሊቀመንበር አቶ የማነ ንጉስን በአድማጮች ስም አመሰግናለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
የዕለቱን አብይ ርዕስ ነበር ቀደም ሲል የሰማችሁት። ሀብታሙን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤን ነው። ዝግጅታችን ይቀጥላል። በሲዳማ ህዝብ ዘንድ በጉጉት የሚጠበቀው ዓመታዊ የባህልና ቋንቋ ፌስቲቫል ሐዋሳ ላይ ተጀምሯል። ሲዳማ 10ኛው የኢትዮጵያ ክልል ከሆነ ወዲህ ሲከበር የመጀመሪያ የሆነውን ይህን ፌስቲቫል የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል። ቀጥሎ ይቀርባል።
የሲዳማ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ አገኘው ጃጎ እንዳሉት ክልሉ ከተመሰረተ በኋላ የሲዳማ ቋንቋና ባህል ሲምፖዚየም ሲካሄድ የመጀመሪያው በመሆኑ በልዩ ሁኔታና ስሜት ተከብሯል።
እንግዲህ ሲዳማ ላለፉት ዓመታት ሲታገል የከረመው ቀደም ብሎ የሚመጣው የማንነት ጉዳይ ነው። የተጠቃሚነቱም ጉዳይ የሚመጣው ከማንነት በኋላ ነው። ከቋንቋ፣ ከባህል፣ ከተለያዩ እሴቶችና የዛ ብሔር ታሪክ ከመታወቅ ጋር ነው የሚያያዘው። ምክንያቱም ይሄ ሳይኮሎጂካልም ሳቲስፋክሽን ወይም እርካታ የሚሰጥ ነው። ሰው ማንነት አለው። ማንነቱ ወይም ባህሉ የሚገለጸው ደግሞ በቋንቋ ነው። ቋንቋ ካላደገ ባህል ማደግ አይችልም። ባህል ካላደገም ደግሞ ቋንቋ ማደግ አይችልም። ስለዚህ ሁለቱም የአንድ ሳንቲም ሁለት ገጽታው ነው። ባህልና ቋንቋ የሚመጋገብ ሴክተሮች ወይም ዘርፎች እንደሆኑ የዘርፉ ምሁራን ይስማሙበታል። ከዚህ አንጻር ስናይ የሲዳማ የክልል ጥያቄ ወይም የማንነት ራስን በራስ የማስተዳደር ጥያቄ ላሽ ባገኘበት ማግስት በመሆኑ በጣም በተለየ ስሜትና በተለየ ደስታ ውስጥ ሆነን ነው ይህን ሲምፖዚየም ሲናገር።
ሲዳማ በክልል መደራጀቱ ለቋንቋና ለባህል እድገት ያለው ጠቀሜታ ከፍተኛ ነው ብሏል።
የሲዳሞ አፎ ለምሳሌ በሲዳማ ብሔራዊ ክልላዊ መንግስት ውስጥ በህገ መንግስት ውስጥ ተካት የስራ ቋንቋ ነው ተብሎ ተወስኗል። ስለዚህ ከዚህ ቀደም ከነበረው ትንሽ ለየት ያደርገዋል። ምክንያቱም ህገ መንግስቱ ስለሚያስገድደው
ቋንቋውን ተወዳዳሪ የስነ ጽሁፍና የትምህርት ለማድረግም ዝግጅት መደረጉንም አቶ ጃጎ ገልጧል።
የሲዳሞ አፎ ለምሳሌ በተናጋሪ ብዛት በሀገር ደረጃ የሲዳማ ብሔር በአምስተኛ ደረጃ ላይ እንዳለ ይታወቃል። ተናጋሪውም በዛ ልክ ነው። ስለዚህ የሲዳሞ አፎም በፌደራል ደረጃ ተወዳዳሪ ቋንቋ እንዲሆን መስራትን ይጠይቃል ማለት። ከዚህ አንጻር የስነ ጽሁፍ ቋንቋ ሆኖ የሊትሬቸር የፊልም ቋንቋ ሆኖ እንዲወጣ ነው የሚፈለገው። ምክንያቱም መንግስት ከሆን በኋላ ራሱን በራሱ ማስተዳደር ከጀመረ በኋላ ሲዳማም ከአስፈጻሚ አካላት የሚጠብቀው ይህንን ነው። በተለይም ከኛም ከባህል ቱሪዝም ህዝቡ የሚፈልገው ይህንን ነው። ለተቋሙም በአዋጅ የተሰጠው ስልጣንና ተግባር ቋንቋን ማሳደግ ማጎልበት ይጠበቅበታል።
የሲዳማ ባህል ያኗኗር ዘይቤና የህዝቡን ስነ ልቦና መሰረት ያደረገ ፖሊሲና ስልት በመቅረጽ ቋንቋና ባህሉን ይበልጥ ለማበልጸግ እንደሚሰራም አስታውቀዋል። ክልሉ በባህላዊ እሴት የበለጸገ ነው የሚሉት አቶ ጃጎ የቱሪዝም ኢንዱስትሪውን በማሳደግ የስራ እድል መስክና ገቢ ማስገኛ ማድረግም የክልሉ መንግስት የቤት ስራ መሆኑ ተወስዷል ብለዋል።
በጣም የታጨቁ ባህላዊ እሴቶች አሉ ሲዳማ ያልተዋወቁ በስፋት መስራት የምንችላቸው ከቱሪዝም ኢንዱስትሪው ጋር አያይዘን መስራት የምንችላቸው አሉ። ለምሳሌ የተፈጥሮ ቅርሶች አሉ፣ የተፈጥሮ መስህቦች አሉ፣ ታሪካዊ መስህቦች እና ቦታዎች አሉ፣ ጥብቅ ደኖች አሉ እና እነዚያና ዋሻዎች እና መልክዓ ምድሮች አሉ። እነዚያን የማስተዋወቅ ፕሮሞት የማድረግ ለገበያ ማባሉ የቱሪዝም ፍሰቱ እንዲጨምር የማድረጉና የተለያዩ ኢቨንቶችን ከመጠቀም አኳያ የተጀማመሩ ስራዎች አሉ። ያንን ደግሞ ወደ ዲጂታል አምጥቶ የማስተዋወቅ ቱሪስቶችንና ጎብኚዎች እንዲጎብጡ የመስራት አሳይመንት የዚህ የቢሮና የብሔራዊ ክልል መንግስት አሳይመንት ሆኖ ነው ያለው። አሁንም ሀዋሳን ከወሰዱ የአገልግሎት ሰጪ ማዕከልና የቱሪዝም ሴንተርና ይህን አጠናክሮ መሄድን ይጠይቃል። ሰላሙን አስጠብቆ አስተዋውቆ በተገቢው ለህዝቦች ፍቅርና አንድነትን ሰላምን አሳይቶ ቱሪስቶች ወደዚህ እንዲጎርፉና ለወጣቱም የስራ እድል እንዲፈጥሩ የኢኮኖሚ መሰረት እንዲሆን በስፋት መሰራት አለበት።
የሲዳማ ባህል ሽማግሌና የአቤላ ጎሳ መሪ አቶ ሻምበል በላይ እንደ አፍነ ያሉ ሀላሌ ወይም እውነትን መሰረት ያደረጉ የፍትህ ስርዓት ማስተዋወቅ እንደሚያስፈልግ ተናግሯል። ባህሉ ተጠልፎ በፖለቲካ ተጽዕኖ ስር ወድቋል ያሉት ሻምበል በላይ በተለይ ባለፉት 27 ዓመታት የፖለቲካ ዓላማን ለማሳካት ሲባል ሲደረጉ የነበሩ አይነት እንቅስቃሴዎች እንዲቆሙ አሳስበዋል።
ሽማግሌውም የራሱን ስርዓት ለቆ የት ነው የሚገባው? ፖለቲካ ውስጥ ነው የሚኖረው። ፖለቲካ ውስጥ የሚያስገባ ማን ነው ደግሞ? ይሄ ሌላ መራርጎን ሌላ ተልእኮ ያላቸው በቃ ለያኛው ጥሎ ያኛው ለማለፍ አመራሩ እጅ ስላለ ሽምግልናው የሽማግሌ እውነታውን ራሱ ተረድቶ የሚነሱ ነገር ማርገብ አለበት፣ ሰላም መፍጠር አለበት፣ ፖለቲካ ውስጥ መግባት የለበት። አሁን በፊት በ27ቱ ዓመት ውስጥ ብዙ ጭቅጭቅና በዚህ በክልሉ ምክንያት ብዙ ነው። እኔ በዚህ እድሜ ያየው ራሱ ለምን ሽማግሌን ወጦ የት ነው እየገባለ? ማያገባ ቦታ ፖለቲካ ውስጥ ነው እየገባ ያለ። ሽማግሌና ፖለቲካ አንድ ላይ አይሄድ። የሽማግሌ ስራ ደግሞ የተጣላውን ማስታረቅ፣ እውነት መናገር፣ እውነትን ለገንዘብ ብሮ መሸጥ አስፈልግ።
26ኛው የሲዳማ ብሔር ቋንቋና ባህል ሲምፖዚየም በአዋሳ ከተማ በሲዳማ ባህል አዳራሽ ሰሞኑን የተከበረ ሲሆን የሲዳማ ዘመን መረጫ ፍቼ ጨምባላላ በዓለም ቅርስነት በዩኔስኮ በማስመዝገቡ እስካሁን የተደረጉ የሩብ ምዕተ ዓመት የሲዳማ ባህልና ቋንቋ ሲምፖዚየም ስኬታማ መሆኑ ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። Yeah.